የአሜሪካ ድምጽ ነው። በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ መሰናዶ የማክሰኞ ምሽት ሰኔ 11 2016 ዓ.ም ጥንቅራችን ጀመረ። በጅጋ ከተማ በቀጠለ ግጭት ሲቪሎች መገደላቸውን ነዋሪዎች ገለጹ።
በቀበትንሽ 13 ወይም እንደዛ አካባቢ ነው። ከዛ ሆቴል ውስጥ እራት የሚበላ ያው መጠጥ የሚጠጣ ምናምን እነሱ ተመጥተዋል።
ጉፍ የሚባል ግሮሰሪ አለ እዛ አካባቢ። ውጊያው ከተፈጸመበት አካባቢ መዝናኛ ቦታ ነው ያ ቦታ። አብዛኞቹ ባንክ ሰራተኞች ናቸው፣ መምህራኖች ናቸው። ይህ ከኋላ የደረሰ ኃይል መጥቶ እነሱ ነው አሰልፎ 12ቶችን በብሬ ነው በአሰቃቂ ሁኔታ የገደላቸው።
የሰማችኋቸው የአካባቢው ነዋሪዎች ናቸው። በምሽቱ ባብይ ርዕስ የሚደመጥ ዘገባ ላይ ከተወሰደ ድምጽ ነው የሰማችሁት። በሌላ በኩል በአፋርና በሶማሌ ክልሎች አዋሳኝ ግጭት ሰብአዊ ጉዳት መድረሱ ተገለጸ የሚሉትና ሌሎች የሀገር ውስጥ እንዲሁም ዓለም አቀፍ ዜናዎችና ዘገባዎችን ነው ይዘን ወደ እናንተ የመጣ ነው። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምቻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፉን የምሽቱን መሰናዶ በመምራት አብሬያችሁ የምዘልቀው ኤደን ገረመ ነኝ። እንዲሁም ደግሞ ጽዮን ግርማ ዋና አዘጋጇ ናት። ብርሃን ኃይሉ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። ከሌሎች የስቱዲዮ ቴክኒሽያኖች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ አሁን ለምሽቱ የተያዙትን ዜናዎች ሊያሰማን አሉላ ከበደ እዚህ ስቱዲዮ ውስጥ ይገኛል። ወደዛ ነው የምናልፈው።
ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። በአዲሱ የባይደን እቅድ ግማሽ ሚሊዮን ስደተኞች የዩናይትድ ስቴትስ ዜግነት ሊያገኙ ይችላሉ ተባለ። በሶማሊያዊ የአይሲስ መሪዎች የደቀኑት ስጋት እያየለ መሆኑ ተገለጠ የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። እንደ አውሮፓውያን የዘመን አቆጣጠር በ2023 የኢትዮጵያ መንግስት ኃይሎች፣ የኤርትራ ወታደሮች፣ ጸረ መንግስት ታጣቂዎችና አንዳንድ ያልታወቁ ያላቸው ተዋናዮች በፈጸሙት ጥቃት ቢያንስ 1351 ንጹሐን ዜጎች መገደላቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ ባለፈው ሳምንት ባወጣው ሪፖርት አስታወቀ። ከተገደሉት ንጹሐን ዜጎች ውስጥ 740 የሚሆኑት የተገደሉት አማራ ክልል ውስጥ ነው ብሏል። እንደ አውሮፓውያን የዘመን አቆጣጠር በ2023ና 2024 ዓ.ም በኢትዮጵያ ያለውን የሰብአዊ መብት ሁኔታ አስመልክቶ ኦቻ ባወጣው በዚህ ሪፖርት የኢትዮጵያ መንግስት ሰው አልባ አውሮፕላኖችን ወይም ድሮኖችን በመጠቀም ከነሐሴ እስከ ታህሳስ ባለው ጊዜ ባካሄደው የአየር ጥቃት 248 ንጹሐን ዜጎች መገደላቸውን፣ ትምህርት ቤቶችና ሆስፒታሎችን ጨምሮ ጠቃሚ መሠረተ ልማቶች መውደማቸውን፣ ይህም ጥቃቶቹ የዓለም አቀፍ የሰብአዊ ሕግጋትን ስለመጣሳቸው ስጋት መፍጠሩን አመልክቷል። ትግራይ ክልልን መነሻ አድርጎ የተካሄደው የሰሜን ኢትዮጵያው ጦርነት በስምምነት መጠናቀቁን ተከትሎም በትግራይ ክልል ያለው የሰብአዊ መብት አያያዝ ከፍተኛ መሻሻሎች መታየቱን ያመለከተው ይህ ሪፖርት፣ ያም ሆኖ እንደ አውሮፓውያን የዘመን አቆጣጠር 2023 በኢትዮጵያ ያለው የሰብአዊ መብት ሁኔታ ፈታኝ ሆኖ መቀጠሉንና በተለይ በአማራና በኦሮሚያ ክልሎች በአመፅና ግጭት ጉዳት እንደደረሰባቸው አስታውቋል። እንደ አውሮፓውያን የዘመን አቆጣጠር በነሐሴ 4 2023 በአማራ ክልል የተጣለውን የአስቸኳይ ጊዜ አዋጅ ተከትሎም በዘፈቀደ የመኖር መብትን መንፈግ፣ በራስ አካል ላይ የማዘዝ መብትን የማሳጣት፣ የዘፈቀደ እስራትና እገዳ፣ ጾታዊ ጥቃቶች፣ የመሰብሰብ ሀሳብን በነጻነት የመግለጽ፣ ከስፍራ ስፍራ የመንቀሳቀስ መብትን መጣስና እንደ አፈናና በግዳጅ መሰወር የመሳሰሉ የመብት ጥሰቶች መፈጸማቸውንም የኦቻ ሪፖርት አመልክቷል። እነኚህ ጥቃቶችና የመብት ጥሰቶች በተለይ በጥቃቱ የተጎዱትን ጨምሮ የህብረተሰቡን ማህበራዊና ኢኮኖሚያዊ መብቶች ክፉኛ መጉዳታቸውንም አክሎ አመልክቷል። በክልሉ የክልሎቹ መንግስታትና ከፌዴራሉ መንግስት ምላሽ ለማድረግ ያደረግነው ጥረት ለጊዜው አልተሳካም። በአዲሱ የባይደን አስተዳደር ከግማሽ ሚሊዮን ስደተኞች የዩናይትድ ስቴትስ ዜግነት ሊያገኙ ይችላሉ ተባለ። ፕሬዚዳንት ጆ ባይደን ዩናይትድ ስቴትስ ውስጥ ህጋዊ ቀና ለሌላቸው በመቶ ሺዎች ለሚቆጠሩ ስደተኞች ፎይታ የሚሰጥ ሰፊ እርምጃ ሊወስዱ መሆኑ ነው የተመለከተው። ዋይት ሀውስ ጨምሮ እንዳብራራው ባይደን የደረሱበት ይህ እርምጃ ዩናይትድ ስቴትስ ውስጥ ለሚኖሩ ለአንዳንድ የአሜሪካ ዜጎች የተዳርጎ አድ ለሆኑ ህጋዊ መኖሪያ ፍቃድ ለሌላቸው ግለሰቦች የመኖሪያ ፍቃድ የሚያስገኝ ነው። እንደ አስተዳደሩ ባለስልጣናት ማስተያየት በመጨረሻው የአሜሪካ ዜግነት ማስገኘት የሚያስችለው ይህ የባይደን ውሳኔ ቁጥራቸው ግማሽ ሚሊዮን የሚደርሱ ስደተኞችን ተጠቃሚ የሚያደርግ ነው። ባይደን ፕሬዚዳንታዊ ምርጫ በሚካሄድበት በያዝነው ዓመት የደረሱበት ይህ ውሳኔ ይፋ ያደረጉት በያዝነው ወር መጀመሪያ ላይ በርካታ ስደተኛ መብት ተሟጋቾችና የገዛ ፓርቲያቸው አባላት የሆኑ የህግ አውጪዎችን ያስቆጣ እርምጃ በዩናይትድ ስቴትስ ድንበሮች አቅራቢያ በነበሩ ህገወጥ ስደተኞች ላይ ከወሰዱ በኋላ ነው። ባይደን በዛሬው ዕለት በዋሽንግተን የሰዓት አቆጣጠር ከቀትር በኋላ ላይ ዋይት ሀውስ ውስጥ በሚካሄድ ስነ ስርዓት ስለ እቅዳቸው ማብራሪያ እንደሚሰጡም ይጠበቃል። በሶማሊያ የአይሲስ መሪዎች የደቀኑት ስጋት እያየለ መሆኑ ተገለጠ። የዩናይትድ ስቴትስ በሶማሊያ በምታካሄደው የጸረ ሽብር ዘመቻዋ በአፍሪካ ቀንድ በሚንቀሳቀሰው አይሲስ የማንሰራራት አዝማሚያ ላይ የተነጣጠረ ልዩ ትኩረት መያዟም ተመልክቷል። የዩናይትድ ስቴትስ በሶማሊያ በሚካሄደው በዚህ ጸረ ሽብር ዘመቻዋ በአፍሪካ ቀንድ በሚንቀሳቀሰው አይሲስ ላይ የሚወሰደው እርምጃ በክልሉ የአይሲስ አጋር የሆነው የሶማሊያዊ ሽብር ቡድን ራሱን እስላማዊ መንግስት ብሎ ከሚጠራው አሸባሪ ኃይል ዓለም አቀፍ የገንዘብ ዝውውር ቁልፍ አጋርነት የቡድኑን ከፍተኛ መሪ ተቀብሎ ወደ ማስተናገድ መሸጋገሩ ያሳሰባቸው መሆኑን የዩናይትድ ስቴትስ ባለስልጣናት አስታውቀዋል። ከፍተኛ የአይሲስ መሪዎች አፍሪቃን ይበልጥ አመቺ ለመስፋፋትና ብሎም በተሻለ ነጻነት መስራት የሚችሉበት ስፍራ አድርገው ያያሉ ሲሉ አንድ የዩናይትድ ስቴትስ ከፍተኛ ወታደራዊ ባለስልጣን ተናግረዋል። ባለስልጣኑ አያይዘውም በመጨረሻው የቡድኑን ሃይማኖታዊ ራእይ መሪ ወደ አካባቢው እስከ ማምጣት ደረሱ ነው ያሉት። ካሊፋው ስልታዊ አቅጣጫዎችን ያስይዛል ያሉት ስማቸው እንዳይገለጽ የጠየቁት የዩናይትድ ስቴትስ ባለስልጣን አክለውም ይህም ከምንጠብቀው በላይ ቡድኑ በአካባቢው እንዲጠናከርና እንዲስፋፋ ያስችለዋል ሲሉ አብራርተዋል። ዩናይትድ ስቴትስ የደረሰችበት የደህንነት መረጃ ድምዳሜ የተሰማው የአይሲሱ አሚር አቡ ሐፋስ አልሃሽሚ አልኩራሺ ከሶሪያ ወይም ከኢራቅ በመነሳት በየመን በኩል አድርጎ በሀገሪቱ ሰሜናዊ ምስራቅ ወደምትገኘው ከፊል ራስ ገዟ ፑንትላንድ አቅንቷል በሚል የሚናፈሰውን ወሬ የተከተለ ነው። ከዚህ ቀደም ብሎም በከፊል በየመን ይንቀሳቀሱ የነበሩ የአይሲስ ተዋጊዎችና የወታደራዊ ዘመቻ አስተባባሪዎቻቸው በብዛት ወደዚያ በማምራታቸው ቡድኑ በአካባቢው ይበልጥ እየተጠናከረ እንዲመጣ አስችሎታል ሲሉ በርካታ የሶማሊያ ባለስልጣናት የሰጧቸውን ማስጠንቀቂያዎችም ተከትሏል። ዩናይትድ ስቴትስ ባለፈው ወር መገባደጃ ከቦሳሶ ከተማ ደቡብ ምስራቅ 81 ኪሎ ሜትሮች ርቀት ላይ በምትገኘው ዳዳር አካባቢ የፈጸመችውን በሶማሊያው የአይሲስ መሪ አብዱል ቃድር ሙሚን ላይ የተነጣጠረ የአየር ድብደባ አስመልክቶ አንድ ሌላ የዩናይትድ ስቴትስ ባለስልጣን ትላንት ለአሜሪካ ድምፅ የሰጡት ማረጋገጫ ዋሽንግተን ለጉዳዩ የሰጠችውን ልዩ ትኩረት በተጨማሪ አረጋግጠዋል ተብሏል። በኬንያ የቀረጥ ጭማሪ ለማድረግ ከቀረበ ቅድ ጋር ተያይዞ በተካሄደ ተቃውሞ ከ200 በላይ ሰዎች ታስረዋል። በኬንያ ዋና ከተማ ናይሮቢ ለፓርላማ ሊቀርብ በተዘጋጀ ከገንዘብ ጉዳዮች ጋር ከተያያዘ የሕግ ረቂቅ ጋር ተጣምሮ የቀረበው የቀረጥ ጭማሪ እቅድ ተቃውሞ ገጥሞታል። በቀጠለው ተቃውሞም በመቶዎች የሚቆጠሩ ሰላማዊ ሰልፈኞች ታስረዋል። ይሁንና የእስር እርምጃው ቢቀጥልም ሰላማዊ ሰልፎችና ከፓርላማ ደጃፍ ለመቀመጥ የታቀዱት የተቃውሞ እንቅስቃሴዎችም እንደማይቋረጡ ሰልፎቹን ያስተባበሩት የሲቪል ማህበረሰብ አባላት አስታውቀዋል። በሌላ በኩል የናይሮቢው ፖሊስ አዛዥ አዳምሰን ቡንጊ ዛሬ ማክሰኞ ሲናገሩ ናይሮቢ ውስጥ የተቃውሞ ሰልፎችን የማካሄድ ፍቃድ ለማንም አልተሰጠም ብለዋል። ይህ በእንዲህ እንዳለ የገዢው ፓርቲ ሕግ አውጪዎችና ፕሬዚዳንት ዊልያም ሩቶ ተገናኝተው ከተነጋገሩ በኋላ በረቂቅ ሕግ ውስጥ የተካተቱ አንዳንድ ቁልፍ የቀረጥ ጭማሪ አንቀጾች ውድቅ መደረጋቸው ተመልክቷል። በኒው ሜክሲኮ የተነሳ የሰደድ እሳት 7000 ሰዎችን አፈናቅሏል። በደቡባዊው ኒው ሜክሲኮ ግዛት በሚገኘው ሩዶሶ ከተማ ውስጥ በከፍተኛ ሁኔታ እየተዛመተ ባለው ፈጣን የሰደድ እሳት ሳቢያ ነዋሪዎች ምንም አይነት ንብረታቸውን ማንሳት ሳይችሉ ቤታቸውን ለቀው እንዲወጡ ታዘዋል። 7000 ሰዎች የሚኖሩበት መንደር ነዋሪዎች አካባቢውን ጥለው እንዲወጡ የተነገራቸው ሰኞ ዕለት ከምሽቱ 1 ሰዓት አካባቢ ነው። የኒው ሜክሲኮ ግዛት የሕዝብ አገልግሎት ሰጪ ተቋም በእሳቱ ሳቢያ የመንደሩ የተወሰነ ክፍል የኤሌክትሪክ አገልግሎትም መቋረጡን አስታውቋል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ለምሽቱ የተያዙትን የዓለም ዜናዎች ያደረሰን አሉላ ከበደ ነበር። እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሰኔ 11 2016 ዓ.ም መሰናዷችንን ነው። አብረናችሁ የምናመሸውን ባለሙያዎች ስም ላስተዋውቃችሁ በድጋሚ። የደንገረመው መሰናዶን በመምራት አብሬያችሁ ቆያለሁ። ብርሃን ኃይሉ ከስቱዲዮ በመሆን ስርጭቱን ታከናውንልናለች። ጽዮን ግርማ ዋና አዘጋጇ ናት። አበባዮ ገበያው ደግሞ የዌብና ማህበራዊ ድረገጽ ፕሮዲሰራችን ከመላው አሜሪካ ድምጽ ባለሙያዎች ጋር በመሆን በድጋሚ አብራችሁን ትሆኑ ዘንድ እየጋበዝን ለምሽት ወደ ያዝነው አብይ ርዕስ እንሻገር። በጅጋ ከተማ በቀጠለ ግጭት ሲቪሎች መገደላቸውን ነዋሪዎች ገለጹ። በምዕራብ ጎጃም ዞን ጃቢ ጠናህ ወረዳ ጅጋ ከተማ ከትላንት በስቲያ እሁድ በመንግስትና በፋኖ ታጣቂ ቡድኖች መካከል የተነሳውን ግጭት ተከትሎ ሲቪሎች መገደላቸውን የአካባቢው ነዋሪዎች ገልጸዋል። የጅጋን ከተማ የአካባቢውን ህዝብ በመወከል የተመረጡት የህዝብ ተወካዮች ምክር ቤት አባል በበኩላቸው ሲቪሎች መገደላቸውን ገልጸው ጉዳዩ ለሀገር ውስጥ የሰብአዊ መብት ተሟጋች ድርጅቶች ማሳወቃቸውንም ጨምረው ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ጉዳዩን በማጣራት ላይ እንደሚገኝ ገልጿል። አስቴር ምስጋናው ዝርዝር ዘገባ አላት።
በአማራ ክልል በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ ጅጋ ከተማ ከትናንት በስቲያ እሁድ ሰኔ 9 ቀን 2016 ዓ.ም ከምሽቱ 11 ሰዓት ተኩል ገደማ ግድያ ሲፈጸም በቦታው እንደነበሩ ለአሜሪካ ድምጽ በስልክ የተናገሩት የአካባቢው ነዋሪዎች አንድ ባለ አንድ ጋቢና መኪና የመንግስት የጸጥታ ኃይሎችን ጭኖ ከደንበጫ ወደ ፍኖተ ሰላም ከተማ በመጓዝ ላይ ያለ በጅጋ ከተማ ጸደይ ባንክ ባለበት አካባቢ በፋኖ ታጣቂዎች የደፈጣ ጥቃት እንደተፈጸመበት አስረድተዋል። የፋኖ ታጣቂዎች ጥቃቱን አድርሰው ካፈገፈጉ ከደቂቃዎች በኋላ የመንግስት ታጣቂዎች በከተማው በመዝናኛ ስፍራና በመንገድ ላይ ያገኟቸውን ያልታጠቁ ሲቪሎች ተኩሰው ሲገድሉ መመልከታቸውን ያነጋገርናቸው ነዋሪዎች ገልጸዋል። ስሜ ቢጠቀስ ጥቃት ይደርስብኛል በማለት ስማቸውን በሚስጥር እንድንይዝ የጠየቁን እኚሁ የአካባቢው ነዋሪ ተመለከትኩ ያሉትን በስልክ ለአሜሪካ ድምጽ አስረድተዋል።
ዛሬ በቃ ውጥ ያለ ተኩስ ሆነ፣ ደርሶ ምንም ሳናስበው ማለት ነው። ከጫካ የመጡ የፋኖ ኃይሎች ናቸው። በዛ ድብልቅልቅልቅ ቃልና አንደኛው ፓትሮን ስናል እዛ ብለው እነዛ ወጡ፣ ወደ ጫካ ተመለሱ። ከተመለሱ በኋላ ከኋላ የሚከተል ፓትሮል አለ፣ መከላከያ የያዘ ማለት ነው። እዛ ቀጣ ጎህ የሚባል ሆቴል አለ፣ መናፈሻ ነገር። እዛ ውስጥ ገብቶ በቃ ብዙ ተኩስ እየተኮሰ ነበር። እኛም እኔ ማቀው እንኳ አንድ አንሽኛ ማናጀር ስራ አስኪያጅ ማለት ነው፣ አንድ ደግሞ የአዋሽ ባንክ አሁንም አካውንታንት ማለት ነው፣ አንድ ደግሞ ችና ሳሙታለች ምንም የምትናገርን አታውቅም፣ ዝናሽ ነው የምትባል። በቃ በትንሽ 13 ወይም እንደዛ አካባቢ ነው። ከዛ ሆቴል ውስጥ እራት የሚበላ ያው መጠጥ የሚጠጣ ምናምን ምናምን እነሱ ተመጥተዋል። ከጫካው ኃይልም ብትዩ ከተማ ላይ ካለው ኃይልም የጸጥታ አካል ከምትዩ አካል ምንም ገለልተኛ ነ የስራ ሰው ነው። ትናንትን ያለቀው አንደኛ መዝናኛ ቀን ነበረ።
አቶ ሰጠኝ አለማየሁ የተባሉ ሌላ የአካባቢው ነዋሪ በእለቱ ነበረ ያሉትን ሁኔታ በስልክ አስረድተዋል።
ሀያ ምንም ያለማቋረጥ ውጊያ ነበረ። የተኩስ ልውጦች ነበሩ። በአንድ ሆነ የተኮሰ መጀመሪያ አጋጣሚ ሆኖ ከፓትሮላ ላይ በጣም የሞላ ሰራዊት ነበረው መከላከያ። አንድ ስናይፐር ተኳሽ አንድ ጥቁር ክላሽ የያዘ ልጅ ከመኪናው ፈጥኖ በመዝለል እነሱ ብቻ ናቸው የቀሩት እንጂ ሙሉ። ከዛ በኋላ የሆነው ምንድን ነው? ተጨማሪ ሁለት ፓትሮል ከደንበጫ መስመር ይመጣል ወደ ጅጋ። እነዚህ ልጆች ስድስት ነው እንግዲህ ገጥመው ነበር። ወደ ኋላ ሲሸሹ የመከላከያ ሰራዊት ተጨማሪ ኃይል የመጣ ኃይል በሙሉ በእግረኛ በሰልፍ ገብቶ ጎፍ የሚባል ግሮሰሪ አለ እዛው እዛው አካባቢ ውጊያው ከተፈጸመበት አካባቢ መዝናኛ ቦታ ነው ያ ቦታ። አብዛኞቹ ባንክ ሰራተኞች ናቸው፣ መምህራኖች ናቸው። ይህ ከኋላ የደረሰ ኃይል መጥቶ እነሱ አሰልፎ 12ቶችን በብሬን ነው በአሰቃቂ ሁኔታ የገደላቸው። ከተማዋን እስከሚወጡ ድረስ ያገኙትን ንጹሃን እየመቱ ነው የሄዱ። ግን አሁን የሟች ቁጥር ወደ 25 እንደደረሰ ነው ሙሉ መረጃ ያለን። ወደ ደጋዳሞት የሚሄዱትን ወደ ደጋዳሞት ወደ ቋሪቻ የሚሄደውን ቋይ በየሀገሩ አብዛኞቹ መንግስት ሰራተኞችም ነበሩ። በየሀገራቸው የቃብር ስነስርዓት ተደርጓል።
የጅጋን ከተማና አካባቢዋን ህዝብ በመወከል የተመረጡት የህዝብ ተወካይ ምክር ቤት አባሉ አቶ አበባው ደሳለው የአስቸኳይ ጊዜ አዋጁ ተጠናቋል በተባለበት ወቅት በሲቪሎች ላይ ተፈጸመ የተባለው ግድያ እንዳሳዘናቸው ተናግረዋል።
በእርግጥ ያዘን ነው አሁን ብቻ አይደለም፣ ከዚህ በፊትም የግድ በእኔ ከተማ መድረስ የለበትም። በሌሎች ከተሞች ላይ በደረሰበት ወቅትም በተለያዩ መድረኮች ተናግሬ ነበረ። ተወካይ ምክር ቤት መድረኮችም በተለያዩ ሚዲያዎችም የሲቪሊያንስ ግድያ በመቶዎች የሚቆጠር ሲቪሊያን ግድያ በየጊዜው በእያንዳንዱ ከተማ በሚባል ሁኔታ በአማራ ክልል ተፈጽሞ ነበር። ከዚህ በፊትም ያ መደገም እንደሌለበት ተናግረን ነበር፣ ግን ሀሳባችን አልተሰማም። ይሆናል በጣም የሚገርመው ደግሞ አስቸኳይ ጊዜ አዋጁ ተጠናቋል፣ ከዚህ በኋላ የሽግግር ፍትህ ይኖራል፣ ምክክር ኮሚሽንም ስራውን ይሰራል፣ ድርድርና ውይይትን በታጣቂ ኃይሎች መካከል ይደረጋል ብለን በምንገምበት ሰዓት እንደዚህ አይነት መከሰት መኖሩ እጅግ በጣም አሳዝኖኛል።
አቶ አበባው በተጠቀሰው ቀን ተገደሉ ያሏቸውን 13 እና ቆሰሉ ያሏቸውን 2 ሲቪሎች በስም ዘርዝረው በደብዳቤ የላኩልን ሲሆን ይህንኑ ደብዳቤ ለኢትዮጵያ ሰብአዊ መብት ኮሚሽን እና ለኢትዮጵያ ሰብአዊ መብት ጉባኤ መላካቸውን ገልጸዋል። ስለ ጉዳዩ የጠየቅናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ኃላፊ አቶ አለባቸው ብርሃኑ የሟቾቹን ግድያ ሁኔታ እየተጣራ እንደሚገኝ ተናግረዋል። አቶ አበባው በክልሉ መንግስት ኃይሎች እና በፋኖ መካከል እየተካሄደ ነው ያሉትንና ውጊያ ሲሉ የጠሩት ግጭት በህዝብ ላይ ጉዳት እያስከተለ እንደሚገኝ ጠቅሰው ሁለቱም ኃይሎች ወደ ድርድር እንዲመጡ ጠይቀዋል። ስማቸውን እንዳንጠቅስ የጠየቁን ነዋሪ የአብዛኞቹ ሟቾች አስከሬን ትላንት ወደ የትውልድ ስፍራቸው መሸኘቱን ተናግረዋል። የጃቢ ጠናን ወረዳ አስተዳዳሪ አቶ የቻለ ይርጋ የእጅ ስልክ ላይ ደውለን ስብሰባ ላይ መሆናቸውን ገልጸው ቀጠሮ ከሰጡን በኋላ በቀጠሮ ሰዓት ብንደውልም ስልካቸው ባለመስራቱ ምክንያት አስተያየታቸውን ማካተት አልቻልንም። በተመሳሳይ ጅጋ ጤና ጣቢያ መረጃ ለማግኘት ያደረግነው ጥረት አልተሳካም። ለአማራ ክልል የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር መንገሻ ፋንታ የእጅ ስልክ ላይ ብንደውልም ስልካቸው ባለመስራቱ ምላሻቸውን ማካተት አልቻልንም። ከፌዴራል መንግስት ባለስልጣናትም መረጃ ለማግኘት ያደረግነው ጥረት አልተሳካም። ባለፈው ጥር ወር በመራዊ ከተማ ተፈጸመ የተባለውን የሲቪሎች ግድያ አስመልክቶ የአሜሪካ ድምጽ ለጠየቃቸው ምላሽ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ሰራዊቱ እርምጃ የሚወስደው የንጹሐን ዜጎችን ደህንነት በጠበቀ መልኩ ነው ማለታቸው ይታወሳል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ባለፈው አርብ ያወጣውን መግለጫ ተከትሎ የኮሚሽኑ ከፍተኛ ኮሚሽነር ቮልከር ቱርክ ሲናገሩ በኢትዮጵያ መንግስትና በታጣቂ ኃይሎች በአንድ ዓመት ውስጥ 1351 ሲቪሎች መገደላቸውንና ከእነዚህም ውስጥ 740 ያህሉ በአማራ ክልል ውስጥ መፈጸሙን ገልጸዋል። ኮሚሽነሩ አክለውም በኢትዮጵያ እርቅን አዳጋች የሚያደርገውና ሰላምን የሚያርቁ የሰብአዊ መብቶች ጥሰት ለማስቆም የሚያስችሉ ተጨባጭ እርምጃዎች እንዲወሰዱ ጠይቀዋል። በፍልሚያ ውስጥ ያሉ አካላትም ቀጣይ ግጭቶችን እንዲያቆሙና ልዩነቶችን በሰላማዊ መንገድ እንዲፈቱ ኮሚሽነሯ አሳስበዋል። ለአሜሪካ ድምጽ አስቴር ምስጋ ነው።
በአፋርና በሶማሌ ክልል አዋሳኞች ግጭት ሰብአዊ ጉዳት መድረሱ ተገለጸ። በአፋርና ሶማሌ ክልል አዋሳኝ ባገረሸው ግጭት ሰብአዊ ጉዳት መድረሱን የአካባቢው ነዋሪዎች ናቸው የገለጹት። የኢትዮጵያ ሰብአዊ መብቶች ኮሚሽንም በሁለቱም ክልሎች አዋሳኝ እያሰለሰ የቀጠለው በጦር መሳሪያ የተደገፈ ግጭት እያስከተለ ያለው ጉዳት እንዳሳሰበው በወጣው መግለጫ አስታውቋል። አስማማው ነው ዘገባ አለው።
በአፋርና በሶማሌ ክልሎች አዋሳኝ አካባቢዎች ባለፉት ሳምንታት ግጭት ተከስቶ ሰብአዊ ጉዳት መድረሱን የሁለቱም ክልል ነዋሪዎች ለአሜሪካ ድምፅ ተናግረዋል። በግጭቱ አካባቢ ያሉ የሁለቱ ክልል ነዋሪዎች ለግጭቱ መነሳሳት እርስ በርስ ተካሰዋል። በአፋር ክልል የአንጉዲ ዞን አዳዶ ወረዳ እንደሚኖሩ የተናገሩት አቶ መሐመድ አሊ ግጭቱ ከሁለት ሳምንት በፊት መቀስቀሱን ገልጸው ከሶማሌ ክልል የመጡ ናቸው ያላቸው ታጣቂዎች በአካባቢው በሚኖሩ አርብቶ አደሮች ላይ ጥቃት ማድረሳቸው ይናገራሉ።
ሁለት ሳምንት በፊት ከሌሊቱ 9 ሰዓት ላይ አዳዶ የሚባል ቦታ ላይ ያሉ አርብቶ አደሮች ላይ ሌሊት ነው የጀመሩት። እና በቦታው በጣም ከፍተኛ ጉዳት ነው የደረሰው። ሴቶችም ህጻናትም ጉዳት ደርሶባቸዋል። እንስሳትም ተዘርፎ ተወስደዋል። ቤቶችም ተቃጥለዋል። የቆሰሉ በየሆስፒታሉ ሞልቶ ነው ያሉት። እኔ ግን የማውቀው ብዙ ሰው እንደሞተ ነው።
በሶማሌ ክልል ሲቲ ዞን ተፈናቅለው እንደሚገኙ የገለጹት የሶማሌ ተወላጁ አቶ የሱፍ ዶበሬ ባንጻሩ ጥቃቱን ያደረሱት ከአፋር ክልል የመጡ ታጣቂዎች ናቸው ይላሉ። ጥቃቱም በኤረር ዞን አፍዲሙ ወረዳ ተፈናቅሎ ባሉ የሶማሌ ማህበረሰብ ላይ መድረሱን ተናግረዋል።
ህብረተሰቡ ለመጠለያ ተብሎ መንግስት ባስቀመጣቸው አካባቢዎች ላይ በረሃ ነው። ደግሞ መንገድ የሌለበት በረሃ የሆኑት ውሃ የሌለበት ምንም መሰረተ ልማት የሚባል ነገር የሌለበት አካባቢ ላይ ነው ህብረተሰቡ መንግስት እያስቀመጣቸው። እዛ ድረስ ነው የመጡት። አሁን ህብረተሰቡ ላይ ይሄ አርብቶ አደሩ ከከተሞች የተፈናቀሉን ጭምር እዛ መጠለያ የተቀመጡትበት ቦታ ላይ ነው ወረራ የተፈጸመባቸው። አሁን ቦታው እዚህ አስቡሊ አካባቢ ነው። ብዙ ሰው ሞቷል። ብዙ ህብረተሰብ ሞቷል። ይሄ ደግሞ በተደጋጋሚ ነው ጥቃቱ የተፈጸመባቸው። በአንድ ቀን ብቻ አይደለም።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት አርብ ባወጣው መግለጫ በሁለቱ ክልሎች አዋሳኝ አካባቢ እያጋጠመ ያለውን በጦር መሳሪያ የተደገፈ ግጭት እየተከታተለው መሆኑና እያስከተለ ያለው ሰብአዊ ጉዳትም እንዳሳሰበው አስታውቋል። በሁለቱ ክልሎች መካከል ባለፈው ሚያዝያ የተኩስ አቁም ስምምነት ተደርጎ እንደነበር ያስታወሰው ኮሚሽኑ ካለፈው ግንቦት 29 ቀን 2016 ጀምሮ ዳግም በተቀሰቀሰው ግጭትም በሲቪል ሰዎች ላይ ጉዳትና መፈናቀል መድረሱን አመልክቷል። የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ተቋማቸው ስላወጣው መግለጫ ለአሜሪካ ድምፅ ማብራሪያ ሰጥተዋል።
ለኮሚሽኑ የተለያዩ አቤቱታዎችና ጥቆማዎች ደርሰው ነበር። ከዚያ በተጨማሪ ደግሞ የሚመለከታቸውን የሁለቱ ክልል አመራሮች እንዲሁም የፌዴራል የሚመለከታቸው ለማናገር እድል አግኝተናል። ያንን መሰረት የተደረገ ነው። ዋና አላማው ሁለት ነው። አንደኛ በተለያየ ጊዜ እያገረሸ ለብዙ ሰዎች ህይወት መጥፋት፣ ለንብረት መውደም፣ እንደዚህ ለመፈናቀል ምክንያት የሆነው ግጭት አሁንም ባለፈው አገርሽቶ ስለነበር ያ ግጭት በአስቸኳይ የሚቆምበት ሁኔታ እንዲመቻች ጥሪ ማድረግ ነው። በሁለተኛ ደረጃ ደግሞ ለግጭቱ ዘላቂና ሰላማዊ የሆነ መፍትሄ እንዲፈለግ እንዲሁ ለማሳሰብ ነው ማለት ነው። ዋናው አላማው እነዚህ ነገሮችን ጥሪ ለማድረግ ያለመ ነው ማለት ነው። እስካሁን ድረስ እንግዲህ ባለን መረጃ መሰረት የተለያዩ የሰላምና የሽምግልና ጥረቶች እንደነበሩ፣ በሁለቱም በኩል ደግሞ እንደዚሁ ፍላጎቶች መኖራቸውን ለመገንዘብ ችለናል። ስለዚህ በዚህም ጉዳይ የፌዴራል መንግስት ከፍተኛ ሚና እንዳለው ስለምናምን የፌዴራል መንግስትም በዚህ ላይ የራሱን አስተዋጽኦ በማድረግ እንዳልኩት ግጭቶች እንዳይባባሱ አስቸኳይ የግጭት ማቆም ተግባር እንዲከናወን፣ ከዚያ በተጨማሪ ደግሞ ሁለቱም ወገኖች እንዲህ ተቀምጠው የሰላም ስምምነት የሚፈጠርበት ሁኔታ እንዲመቻች በአጭሩ ይሄን እናያል ነው።
ኮሚሽኑ አሁንም በሁለቱ ክልሎች ባሉ ጽህፈት ቤቶች አማካኝነት ክትትሎችን እንደሚቀጥል የጠቆሙት ዶክተር ሚዛኔ ግጭት ባለባቸው አካባቢዎች የደህንነት ሁኔታዎች በሚሻሻሉበት ጊዜ ባለሙያዎች በመመደብ ዝርዝር ክትትልና ምርመራዎችን ኮሚሽኑ እንደሚያደርግም ተናግረዋል። ባለፉት 3 ቀናት የጸጥታ ሁኔታው መጠነኛ መሻሻል ስለማሳየቱ ነዋሪዎቹ ተናግረዋል። የአሜሪካ ድምፅ ያናገራቸው የሁለቱም ክልል ነዋሪዎች እንደሚሉት በወሰን አካባቢዎች እያሰለሰ የሚከሰተው ግጭት ላለፉት 6 ዓመታት ተባብሶ መቀጠሉን ገልጸው እስካሁንም ዘላቂ እልባት አለማግኘቱ ይናገራሉ። የፌዴራል መንግስትም ችግሩ እንዲፈታ ጠይቀዋል። በጉዳዩ ላይ የአሜሪካ ድምፅ ያናገራቸው የሰላም ሚኒስቴር የግጭት አስተዳደርና የመንግስታት ግንኙነት ዘርፍ ሚኒስትር ዴታ አቶ ቸሩ ጌታ ገነነ የፌዴራል መንግስት ያገረሸውን ግጭት ለማስቆምና የተቋረጡትን የሰላም ንግግሮች እንዲቀጥሉ እየሰራ ነው ብሏል።
እኛ ቀድመንም ግጭቱን ለማብረድ ከሁለቱም አካላት በኩል ንግግር የተጀመረ ነበር። ንግግር ተጀምሯል። ንግግሮቹ ቀድመው የነበረው ግጭት የተፈናቀሉ ተፈናቃዮችም ስለነበር ተፈናቃዮችም ወደ ቦታቸው ተመልሰው መኖር እንዲችሉና ሰላማዊ ሶሉሽን የመፈለግ ንግግሮች በሁለቱም ወገን አካባቢ ገዢ አካባቢ አባቶችንና ሼሆችን ማሳተፍ፣ ውጋዞችን በማሳተፍ እና የጎሳ መሪዎችንም ጭምር በማሳተፍ ንግግሮችን ለማድረግ እና የመንግስትም የስራ ኃላፊዎችን ጭምር በማሳተፍ ንግግሮች የነበሩ ቢሆንም በመሀል ግጭቱ ላይገረሽ ችሏል። አሁን በፌዴራል መንግስቱ በኩል ግጭትን ለማስቆም ጥረቶች እየተደረጉ ነው። ግን አሰላም ሚኒስተር ቀጣዩ ስቴፕን የሚሆን የሰላም ሚኒስተር ግጭትን ከማስቆም በኋላ ባለው የንግግር ሂደት ነው። የተቋረጠ የንግግር ሂደት አለ፣ ወደ ንግግር መመለስ ነው። በዛ መልኩ ግጭት ሰስቴነብል የሆነ ሶሉሽን እንዲያገኝና በሰላማዊ መንገድ እንዲጠናቀቅ ማድረግ ነው። ግን የመጀመሪያው ስቴፕ የሚሆነው ግጭትን ለማስቆም በጸጥታ አካላት በኩል የመጀመሪያው ጥረት እየተደረገ ነው።
የአፋርና የሶማሌ ክልሎችን አዋሳኞች ጨምሮ በአገሪቱ የድንበር አካባቢዎች ተመሳሳይ ግጭቶች እንደሚስተዋሉ የገለጹት ሚኒስትር ዴታው ይህንንም በዘላቂነት ለመፍታት መንግስት ትኩረት ሰጥቶ እየሰራ መሆኑን አመልክተዋል።
ሰላም ሚኒስቴር እንዲህ በክልሎች አዋሳኝ አካባቢዎች፣ በዞንና ዞን አዋሳኝ አካባቢዎች ያሉትን የህዝብ ለህዝብ መቀራረብና እርስ በርስ መዋሃድ በንግድም ይሁን በተለያየ መንገድ እየተጠናከረ ለሰላም ግብአት እንዲሆን አስፈላጊ ስለሆነ አንዱ ኮንፍሊክት ትራንስፎርም አደርግበታለሁ ብሎ ፕሮጀክት ቀርጾ ከሚሰራበት አካባቢ እሱ ፕሮጀክቱን ወደ ትግበራ እየገባን ነው እና ያንንም የማድረግ በልማት የማስተሳሰር እና ልማትን ሰላምን እና አንድ ላይ አስተሳስሮ ለመሄድ ሂማኒታሪያን የሆነውንም ተፈናቃዮች ተመልሶ በሰላም የሚኖርበት ሁኔታ ለመፍጠር ጥረት እያደረግን ያለው።
በአፋርና ሶማሌ ክልሎች ዳግም እንደተቀሰቀሰ የተገለጸውን ግጭት አስመልክቶ ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች በሁለቱም በኩል ያልታጠቁ ሰዎች መሞታቸውን ቢጠቅሱም ትክክለኛ ቁጥሩን እንደማያውቁ ተናግረዋል። እስካሁንም በአካባቢው የፌዴራል የጸጥታ ኃይሎች ተሰማርተው አለማየታቸውንም ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በሰውም ሆነ በንብረት ላይ የደረሰውን ጉዳት በአዝ ለማስደገፍ ተጨማሪ ማጣራት እንደሚያስፈልግ ዶክተር ሚዛኔ ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በኦሮሚያ ክልል በሚገኙ በርካታ ዞኖች በመቶ ሺዎች የሚቆጠሩ ሰዎች በወባ በሽታ መያዛቸውን የክልሉ ጤና ቢሮ አስታወቀ። በከፍተኛ ደረጃ ከተጠቁት ዞኖች አንዱ በሆነው በምዕራብ ወለጋ ዞን ብቻ ባለፉት 10 ወራት ውስጥ ከ500,000 በላይ ሰዎች በበሽታው መያዛቸውን የዞኑ ጤና ጽሕፈት ቤት ምክትል ኃላፊ አቶ መስፍን ጣሰው ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ዝርዝሩን ታስደምጠናለች።
በኦሮሚያ ክልል በርካታ ዞኖች ውስጥ የወባ በሽታ ወረርሽኝ ስርጭት በእጥፍ መጨመሩንና ለበሽታውም የተጋለጡ ሰዎች ቁጥር ከፍተኛ መሆኑን የክልሉ ጤና ቢሮ ለአሜሪካ ድምጽ አስታውቋል። በክልሉ ወቅቱ የወባ በሽታ ስርጭት የሚቀንስበት ቢሆንም ዘንድሮው ያለወትሮው በከፍተኛ ደረጃ መዛመቱን የጤና ቢሮ ምክትል ኃላፊ ዶክተር ተስፋይ ከበበው አስረድቷል።
ገባሲ አመቃም ነው ከሞጫ ለጀባተው አገርሲሳ
አሁን የደረሰ ሪፖርት በክልላችን ከየትኛውም ጊዜ በላይ የወባ ስርጭቱ ከፍተኛ እንደሆነ ያሳያል። የምዕራብ፣ የቀለም፣ የምስራቅና የወሮ ጉድሩ ወለጋ ዞኖች፣ የኢሎ አባቦር፣ የቡኖ ብድሌ፣ የጅማ፣ የምዕራብ ሸዋ፣ የደቡብ ምዕራብ ሸዋና የምዕራብ ጉጂ ዞኖች እንዲሁም የምስራቅ ሸዋ ዞን የተወሰኑ ወረዳዎች በዚሁ ተጽዕኖ ውስጥ ናቸው። ከሁሉም በላይ ከምዕራብ ወለጋ ዞን እየደረሰን ያለው መረጃ ከፍተኛ የበሽታው ስርጭት እንዳለ ያመለክታል። በበሽታው ተይዘው በጤና ተቋማት የሕክምና አገልግሎት ያገኙ ሰዎች ቁጥርም ጨምሯል።
የታማሚዎች ከፍተኛ ቁጥር በተመዘገበበት ምዕራብ ወለጋ ዞን የተለያዩ ወረዳዎች ውስጥ በርካታ ሰዎች እየተጎዱ መሆኑን ነዋሪዎች ገልጸዋል። የዞኑ የቁንዳላ ወረዳ ነዋሪ መሆናቸውን የጠቀሱት አቶ ከድር አሜ በሽታው እያስከተለ ያለውን ችግር አብራርተዋል።
የወባ በሽታ በአካባቢው ጉዳት ማስከተሉን ቀጥለዋል። አሁን ከኛ እድር 2-3-4 ሰዎችም ይሞታሉ። አሁን ራሱ 2 ህጻናት ቀብረን ነው የመጣን። ችግሩ ከመባባሱ የተነሳ ከአንድ ቤት ውስጥ የማይታመም ሰው ማግኘት ከባድ ነው። ወደ መንግስት የሕክምና ተቋማት ስንሄድ መድኃኒት አናገኝም። የግሉ ደግሞ ከፍተኛ ገንዘብ ነው የሚጠይቀን። አንድ ሰው ከግል ጤና ተቋም አገልግሎት ለማግኘት በትንሹ 3-10,000 ብር ያስፈልገዋል።
በዞኑ የቤጊ ወረዳ ነዋሪ መሆናቸውን የነገሩን አቶ ኢምሩ ዱጋም የመድኃኒት እጥረት በሰው ህይወት ላይ ችግር ፈጥሯል ይላሉ።
መድኃኒት አጥተን እየተቸገርን ነው። ወደ መድኃኒት መደብር ብንሄድም በህጋዊ መንገድ እየተሰጠን አይደለም። መድኃኒት መምጣቱ ብንሰማም ለህብረተሰቡ እየደረሰ አይደለም። መንግስት የሚለከውን መድኃኒት ለህብረተሰቡ በአግባቡ መድረሱን መከታተል ይኖርበታል። እኔ ልጄንና ባለቤቴን ወደ ህክምና ተቋም ወስጃቸው ተገቢ ህክምና አላገኙም። በግል ለማሳከም አቅም አይፈቅድም። የእግዚአብሔር ፍቃድ ይሁን ብዬ ወደ ቤት ይዣቸው ተመልሻለሁ።
በዞኑ ለአመታት በቀጠለው የጸጥታ ችግር ሳቢያ የኬሚካል ርጭትና የአጎበር ስርጭት አለመከናወኑን ያወሱት ነዋሪዎቹ በየደረጃው የሚገኙ የጤና ተቋማት በከፊልና ሙሉ በሙሉ መውደማቸው ለወረርሽኙ ከፍተኛ ተዛማችነት እድል ፈጥረዋል ይላሉ። መንግስትም አስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። የምዕራብ ወለጋ ዞን የጤና ጽህፈት ቤት ምክትል ኃላፊ አቶ መስፍን ጣሰው ከበሽታው ተዛማችነት ጋር በተያያዘ ያለውን አሁናዊ ችግር ለአሜሪካ ድምፅ አስረድተዋል።
ቀደም ሲል ወባ የተከሰተው በ13 ወረዳዎች ነበር። ነገር ግን ከግንቦት 2014 ዓ.ም ጀምሮ በወረርሽኝ መልክ ከ3 ወረዳዎች ተነስቶ በ2015 ዓ.ም 20 በሚሆኑ ዞኖች ተስፋፍቷል። በዘንድሮ ዓመት ደግሞ በዞኑ በሚገኙ በሁሉም ማለትም በ22 ወረዳዎች ውስጥ በወረርሽኝ ደረጃ ተስፋፍቷል። ለአብነትም ባለፉት 10 ወራት ከ500 ሺህ በላይ ዜጎች ለወባ ወረርሽኝ ተጋልጠዋል። ይህም በዞኑ የተመዘገበ ከፍተኛ የህሙማን ቁጥር ነው።
እኚሁ ሐላፊ አክለው አስቸኳይ የመድኃኒት አቅርቦት እንደሚያስፈልጋቸውም አመልክተዋል።
አሁን የመድኃኒት አቅርቦት እጥረት አለ። ህብረተሰቡም ከፍተኛ ቅሬታ ያነሳ ነው። ከክልሉ ጤና ቢሮ ጋር በመሆን እየሰራን ነው። በየሳምንቱ ሪፖርት እንልካለን። ለጊዜው የቢሮ ትልቁ ትኩረት የወረርሽኙን ተዛማችነት ለመክታት እንደሆነ መረጃ ተሰጥቶናል። ይሁንና የመድኃኒት አቅርቦቱ ቶሎ መፍትሄ ካላገኘ ችግሩ የከፋ ሊሆን ይችላል።
የክልሉ ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው በበኩላቸው የበሽታው ወረርሽኝ ለመቆጣጠር ትኩረት ተሰጥቷል ይላሉ።
በዚህም መሰረት የፌደራል መድኃኒት አቅራቢ ባለስልጣን የሚዋጥ መድኃኒት ለሶስት ወራት አዘጋጅቷል። ድርጅቱ መድረስ በማይችልባቸው አካባቢዎች በጎ ፈቃደኞችንና ከዓለም አቀፉ ቀይ መስቀል ኮሚቴ በመጻሩ ICRC ከሀገር በቀል ግብረሰናይ ድርጅቶችና ከመሳሰሉት አካላት ጋር በመተባበር ለህብረተሰቡ ለማቅረብ እየተንቀሳቀስን ነው።
በቅርቡ የወጣው የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምጻሩ UN OCHA ሪፖርት እንደሚያመለክተው በኢትዮጵያ ባለፈው የካቲት ወር 2024 ብቻ 764 ሰዎች በወባ ህይወታቸውን ሲያጡ፣ ይህም በጥር ወር ከተመዘገበው 611 የወባ ሞት በ25% ከፍ ብሏል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ናይጄሪያ ለአስርት ዓመታት ያልታየ የኑሮ ውድነት ቀውስ ገጥሟታል። በያዝነው ዓመት 31 ሚሊዮን የሚሆኑ ናይጄሪያውያን የከፋ ረሃብ እንደሚገጥማቸውም የተባበሩት መንግስታት ድርጅት አስታውቋል። በሌጎስ የሚገኝ አንድ የምግብ ባንክ ከገበሬዎች ጋር በመተባበር ተረፈ ምርት ካሉባቸው አካባቢዎች እህል በመሰብሰብ ላይ ይገኛል። ዓላማውም እህሉ ከመባከኑ ይልቅ የምግብ እጥረት ለገጠማቸው ቤተሰቦች እንዲውል ማድረግ ነው። ቲሞቲ አቢዙ ከሌጎስ ያደረሰንን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
ለገበሬው ጃኒ ዳርሊንግተን የሰብል መሰብሰቢያ ቀን ነው። የሌጎስ የምግብ ባንክ ተነሳሽነት በተባለው ፕሮግራም የሚሰሩ በጎ ፈቃደኞች ደግሞ ገበያ ወስዶ መሸጥ የማይችለውን ሰብል ሊገዙት ተገኝተዋል። የገበሬዎች ምርት እንዳይባክንና ምግቡ ለተራቡት እንዲውል ለማድረግ በምግብ ባንኩ የተጀመረ ፕሮግራም ነው። ጃኒ ዳርሊንግተን ምርቱን ለመሸጥ የገጠመውን ችግር ይገልጻል።
መንገዱ የተበላሸ ነው። ምርታችንን ለገበያ ከመላካችን በፊት መንገዱ ይበላሻል። እስከ ሌጎስ ገበያው ያለው ርቀትም በጣም ረጅም ነው። እናም መጠበቅ ወይም መክሰር ሲኖርብህ አስበው።
በናይጄሪያ ከሚመረተው 40% የሚሆነው ምግብ ይባክናል ወይም የመጠቀሚያው ጊዜ አልፎ ይበላሻል። አስተማማኝ የመንገድ መሠረተ ልማት አለመኖር፣ ለመጓጓዣ የሚወጣው ገንዘብ ከፍተኛ መሆንና በገጠር ለሚገኙ አርሶ አደሮች የተሰናዱት ጎተራዎች በተገቢው መንገድ የተዘጋጁ አለመሆናቸው እንደ ምክንያት ይጠቀሳሉ። ከፕሮግራሙ ተጠቃሚዎች አንዷ መራያ ፍራንሲስ ነች። ምስጋናዋ ላቅ ያለ ነው።
በጣም ደስታ ይሰማኛል። ላደረጋችሁልን መልካም ነገር አመሰግናለሁ። ምስጋናዬን በቃላት ለመግለጽ ያስቸግረናል። ይህን ያደረጋችሁት ወደ ልመና እንዳንገባ ብላችሁ በመሆኑ እናመሰግናለን።
ሌላዋ የፕሮግራሙ ተጠቃሚ ደግሞ ፔጁ ኦቢኮያ ነች።
ደጋግመው መምጣት እንዲችሉ እግዚአብሔር ይርዳቸው። ይህ የመጨረሻ ጊዜያቸው እንዳይሆን እጸልያለሁ።
የምግብ ባንክ ፕሮግራሙ አስፈላጊ በሆነበት ወቅት የተጀመረ ነው። ናይጄሪያ ለአስርተ ዓመታት ያልታየ የኑሮ ውድነት ቀውስ በገጠማት ወቅት የመጣ ነው። ችግሩ የተባባሰውም ብዙም ድጋፍ ባላገኘውና ለነዳጅ የሚሰጠውን ድጎማ ማንሳትን ጨምሮ መንግሥት የማሻሻያ ያላቸውን እርምጃዎች በመውሰዱ ምክንያት ነው ተብሏል። በያዝነው ሰኔና መስከረም መካከል 31 ሚሊዮን ሰዎች የምግብ ዋስትና እንደሚያጡ የተባበሩት መንግሥታት ድርጅት አስጠንቅቋል። ማይክል ሰንቦላ የሌጎስ ምግብ ባንክ ኃላፊ ናቸው።
በማህበረሰባችን ውስጥ የሚስተዋል የምግብ እጥረት አለ። 63% የሚሆነው ህዝብ ድሃ መሆኑና በርካቶች ራሳቸውን መመገብ አለመቻላቸው ችግሩን ለማቃለል በፈጠራ የታገዘ መፍትሄ እንድንሻ አድርጓል።
ሰንቦላ እንደሚሉት ፕሮግራሙ እስካሁን በ170 አስተዳደሮች ውስጥ የሚገኙ ከ2 ሚሊዮን በላይ ሰዎችን ተጠቃሚ አድርጓል። የአገሪቱ ፕሬዚደንት ቦላ ቲኑቡ የኢኮኖሚ ማሻሻያቸው የደቀነው ፈተና እንዳለ እንደሚገነዘቡ ከሳምንት በፊት ተናግረዋል። ነገር ግን ማሻሻያው ወደፊት ለናይጄሪያውያን የተሻለ ኢኮኖሚ እንደሚፈጥር ፕሬዚዳንቱ ገልጸዋል። እንደ ሌጎስ የምግብ ባንክ የመሰሉ ተነሳሽነቶች በሚሊዮን የሚቆጠሩ ሰዎችን ከረሃብ ሊታደጉ እንደሚችሉ ይታመናል።
ጋምቤላ ከተማ ወደ ኑዌር ዞን የትራንስፖርት አገልግሎት በመቋረጡ የኑዌር ዞን ተጓዦችን ለችግር መዳረጋቸውን ተናግረዋል። የዞኑ ተጓዦች ይጠቀሙበት የነበረው ኒውላንድ መናሃሪያ ተዘግቶ ሁሉም ተጓዦች በዋናው መናሃሪያ እንዲጠቀሙ በክልሉ መንግስት መወሰኑን እየገለጸው የትራንስፖርት ቢሮ በበኩሉ ሆኖም ኑዌር ተጓዦች በጸጥታ ስጋት ምክንያት በዋናው መናሃሪያ ለመገልገል ባለመፈለጋቸው የተነሳ ችግር ማጋጠሙን ጨምሮ አስታውቋል። መንግስት ይህን ውሳኔ ከማሳለፉ በፊት በአኙዋና በኑዌር ማህበረሰቦች መካከል እርቀ ሰላም መፍጠር እንደነበረበትም አመልክቷል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
ካለፈው ሳምንት ረቡዕ ሰኔ 5 ቀን 2016 ዓ.ም ጀምሮ ከዋና ከተማዋ ወደ ኑዌር ዞን የትራንስፖርት አገልግሎት በመቋረጡ ተጠቃሚው መቸገሩን ለደህንነታቸው በመስጋት ስሜ እንዳይጠቀስ ያሉ አንድ የጋምቤላ ከተማ ነዋሪ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ተናግረዋል።
ወደ ጋምቤላ ገብቼ መልሳለሁ ብሎ እንደሚታሰቡ የነበሩ አሁን ጋምቤላ ላይ ካሰነ ያለው በጣም የተጎዱ ነው።
የትኞቹ ከተሞች ናቸው የትራንስፖርት አገልግሎት የማያገኙት?
ከኢታን ከተማ ጀምሮ ኮርገን ከተማ እና ኮስቲያን ማለት የጅካ ወረዳ ዋና ከተማ፣ ሚንኛን የመኮይ ወረዳ ከተማ፣ እንዲሁም የዋንቶ ዋና ከተማ መካር የሚባለው እንቅስቃሴ ተቋርጧል፣ ተገድቧል።
ከጋምቤላ ከተማ በኑዌር ዞን ወደሚገኘው መኖሪያቸው መጓዝ እንደነበረባቸው የገለጹልን ሌላው አስተያየት ሰጭ ደግሞ ካለፈው ሳምንት ጀምሮ ወደ ዞኑ የሚወስድ የየብስ ትራንስፖርት አገልግሎት በማጣት ለችግር ተዳርጌያለሁ ይላሉ።
ለምሳሌ እኔ ተጓዥ ነኝ፣ ላላይ ማሪ ነኝ። ከአንድ ሳምንት በፊት ነው ወደ ጋምቤላ የመጣ። ሲመጣ አሁን ለመሄድ ስለተቸገረኝ በቃ በዘመደ ቤት ነው እየተቀመጠ ያለው። አሁን አማራጭ የለውም።
ስለ ጉዳዩ ለአሜሪካ ድምፅ አስተያየት የሰጡት የክልሉ ትራንስፖርት ቢሮ ምክትል ኃላፊ አቶ ፖትውል የችግሩን ማጋጠም አረጋግጠው ይህ የሆነው የኑዌር ዞን ተጓዦች ሲጠቀሙበት የነበረው አዲሱ የኒውላንድ መናኸሪያ ተዘግቶ ሁሉም ተጓዦች በዋናው መናኸሪያ እንዲጠቀሙ የክልሉ መንግስት በመወሰኑ ነው ብለዋል።
ኖሮቹ ወርጋኛ መናኸሪያ አንሄድም፣ ዋና መናኸሪያ እዛ ጋር አኛኮ ይችላሉ፣ ያው ግድያ ይፈጽምብኛል፣ ያ መናኸሪያ መሄድ አንችልም አሉ እነዚህ ኖሮች ማለት ነው።
በአንጻሩ የኑዌር ዞን ተጓዦች ወደ ዋናው መናኸሪያ ብንሄድ ጥቃት ይደርስብናል ብለው እንደሚሰጉ ሁለተኛው አስተያየት ሰጪ ተናግረዋል። ለዚህም ባለፉት ጊዜያት የደረሱ ችግሮችን ይጠቅሳሉ።
2014 ጊዜ እንደዚህ አይነት ውሳኔ ተወስኖ ነበር። ነዋሪዎች ወደ ማል ያለው መናኸሪያ እንዲሄዱ ሲሄዱ ወዲያውኑም አንድ ሁለት ሰው ተገሏል። አንዱ ቆስሎ አንዱ ሞቷል።
አቶ ፖትውል ግን የመናኸሪያ ለውጥ ውሳኔ ሲተላለፍ የከተማው አስተዳደር ጸጥታ የማስከበር እቅድ ማውጣቱን ገልጸው ነገር ግን ተጓዦቹ እምነት ሊያሳድሩ አልቻሉም ይላሉ። በክልሉ 5 ብሔሮች ቢኖሩም በአኙዋክና በኑዌር ብሔሮች መካከል ተደጋጋሚ ግጭት እንደሚከሰትም ተናግረዋል። የኑዌር ማህበረሰብ አባላት በሚያነሱት ስጋት ላይ አስተያየት እንዲሰጡን የጠየቅናቸው አንድ የአኙዋክ ተወላጅ ደግሞ ዋናው መናኸሪያ የአኙዋኮች መንደር በሆነው 04 ቀበሌ የሚገኝ በመሆኑ የኑዌሮቹን የጸጥታ ስጋት እጋራለሁ ብለዋል። አሁን በሁለቱም ህዝቦች መካከል እርቅ ሳይፈጠር ክልላዊ መንግስቱ የመናኸሪያ ለውጥ ውሳኔ ማሳለፍ አልነበረበትም በማለት ተችቷል።
አሁን ህዝብ ለህዝብ ተቆራርጧል። አሁን እኛ አኛ ተወላጅ የሆነ ተሻግረን ወደ ኒውላንድ መሄድ አንችልም። ኑዌሮቹ ደግሞ ተሻግሮ ወደ እኛ ሳይት አይመጡም። ይሄ ከመቼ መሰለ የጀመረው 2 ዓመት ከምናምን ሆኗል። አሁን መንግስት እንደ መንግስት እዚህ በደም እርቅ ማድረግ ነበረበት፣ ግን ሳያደርግ አሁን የሚደረገው ነገር በጣም ከባድ ነው የሚሆነው። መጀመሪያ ማዋየት ሲገባ ዝም ብሎ መናኸሪያ ይዘጋ፣ እዛ ሄዳችሁ ተሳፈሩ፣ ይሄ ተገቢ አይደለም ብዬ ነው የሚወስደው።
ስለ ጉዳዩ እንዲያብራሩ በአሜሪካ ድምፅ የተጠየቁት የጋምቤላ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ባጓል ጆክ ይህን ማስረዳት ያለበት የከተማ አስተዳደሩ ነው የሚል ምላሽ ሰጥተዋል። የትራንስፖርት ቢሮ ምክትል ኃላፊው አቶ ፖትውልም የከተማ አስተዳደሩ ህዝቡን አወያይቶ ችግሩን መፍታት ይጠበቅበታል ብለዋል። የከተማ አስተዳደሩን ምላሽና አስተያየት ለማግኘት ወደ ጋምቤላ ከተማ ከንቲባ አቶ ጋልዋክ ጋች ደውለናል። እርሳቸው ጉዳዩን ጠይቀውን ካስረዳናቸው በኋላ አሁን ስብሰባ ላይ ነኝ ብለው ስልካቸውን ዘግተዋል። ደግመን በመደወል እንዲሁም በአጭር የጽሑፍ መልእክት ብንጠይቃቸውም ምላሽ ለመስጠት አልፈቀዱም። የኑዌር ማህበረሰብ አባል የሆኑት የመጀመሪያው አስተያየት ሰጪ አኙዋኮችና ኑዌሮች በከተማዋ ተለያይተው እንደሚኖሩ ተናግረው አብረን በነጻነት መኖር አለብን ብለዋል።
በከተማ ላይ ያሉት ትምህርት ቤቶች ሰዎች እንደፈለጉ ራስ መስሪያ ቤት ገብተው በሰላም እየተንቀሳቀሰ ከተማ ወደነበረበት ሰላም ይመለሰን ብዬ ነው ማምነው።
በዚህ ዓመት ያለፈው ግንቦት ወር መጨረሻ በጋምቢላ ከተማ ቀበሌ 02 በሚገኝ አንድ የመዝናኛ ክበብ ላይ ሁለት ታጣቂዎች በከፈቱት ተኩስ 9 ሰዎች መቁሰላቸውን የክልሉን የሰላምና የጸጥታ ቢሮን ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የተከበራችሁ አድማጭ ተመልካቾቻችን የማክሰኞ ምሽት ሰኔ 11 2016 ዓ.ም መሰናዶችንና ጥንቅሮቻችን ይቀጥላሉ። ለምሽቱ የያዝነው የትንታኔ መጽሔት እዚህ ላይ ተጠናቋል። ደግሞ ሰፋ ወዳሉ ዘገባዎች እንሻገራለን። የምሽቱ የሁለተኛው ዙር የመጀመሪያው ዘገባችን በዚሁ ዩናይትድ ስቴትስ የባይደንና የትራምፕን ሁኔታ የሚከታተል ዘገባ ነው። ከፊል አውቶማቲክ ጠመንጃዎች እንደ መስረየስ አከታትለው በብዛት ጥይት እንዲተኩሱ የሚገጠመውን ማቀባበያ ጥቅም ላይ እንዳይውል የከለከለውን እገዳ ባለፈው ሳምንት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ቀልብሶታል። የአሜሪካ ድምጹ ስካት ስተርንስ ባጠናቀረው ዘገባ እንዳመለከተው የጠቅላይ ፍርድ ቤት ውሳኔ የመሳሪያና የመሳሪያ ባለቤትነት ጉዳይ በመጪው ፕሬዝዳንታዊ ምርጫ አብይ ጉዳይ ሆኖ እንዲቀጥል ያደርጋል ሲል ዘግቧል። ቆንጅታዬ እንደሚከተለው ታቀርባለች።
በእንግሊዝኛ መጠሪያው ባምፕ ስታክ የሚባለው በደቂቃ በመቶች የሚቆጠሩ ጥይቶችን ለመተኮስ ጠመንጃ ላይ የሚገጠም ማቀባበያ ሲሆን እንደ አውሮፓውያን አቆጣጠር በ2017 ዓ.ም ኔቫዳ ክፍለ ግዛት ላስ ቬጋስ ከተማ ውስጥ በአንድ የሙዚቃ ዝግጅት ላይ 60 ሰዎች በጥይት ከተገደሉ በኋላ በቀጠለው በ2018 በጊዜው ፕሬዝደንት የነበሩት ዶናልድ ትራምፕ አግደውት ነበር።
ከፊል አውቶማቲክ መሳሪያ ላይ የሚገጠም ፈጣን የጥይት ማስፈንጠሪያ የሚያግደውን አዲስ ደንብም ለማውጣት የሚያስፈልገውን ሂደት ዛሬ ጠዋት አጠናቀናል።
በላስ ቬጋሱ የሙዚቃ ኮንሰርት ታዳሚዎች ላይ ተኩስ የከፈተው አጥቂው አጠገቡ ከሚገኝ ሆቴል መስኮት ላይ ሆኖ ከ1000 የሚበልጡ ጥይቶችን ያዘነበባቸው በእነዚህ ተገጣሚ ፈጣን የጥይት ማቀባበያዎች ተጠቅሞ ነበር። ባለፈው ሳምንት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ብዙሃን ወግ አጥባቂ ዳኞች የቀድሞ ፕሬዚደንት እገዳውን በማጽናት ስልጣናቸውን ተላልፈዋል በማለት እገዳውን ቀልብሰውታል። ይህ የጠቅላይ ፍርድ ቤቱ ውሳኔ ታዲያ የመሳሪያ ባለቤትነት ጉዳይ በህዳር ወር በሚካሄደው ፕሬዝደንታዊ ምርጫ አብይ ጉዳይ ሆኖ እንዲቀጥል የሚያደርግ ነው። የዶናልድ ትራምፕ የምርጫ ዘመቻ አሜሪካውያን የጠቅላይ ፍርድ ቤቱን ውሳኔ እንዲያከብሩ አሳስቧል። እሳቸውም ፍሎሪዳ ውስጥ አርብ ዕለት ልደታቸውን ምክንያት በማድረግ ለተሰበሰቡ ደጋፊዎቻቸው ባሰሙት ንግግር እሳቸው ቢመረጡ በዩናይትድ ስቴትስ ህገ መንግስት ሁለተኛ ማሻሻያ አንቀጽ የተደነገገው የመሳሪያ ባለቤትነት መብታችሁ ይከበራል ብለዋል።
የጠመንጃ ባለቤት የሆኑ ሰዎች ወጥተው ድምጻቸውን እንዲሰጡ ማድረግ አለብን። አለዚያ ጠመንጃችሁን የምታጡበት ቀን ሩቅ አይሆንም። ምክንያቱም እነሱ ሁሉን ነገር ለመንጠቅ ነው የሚፈልጉት። መሳሪያችሁን ይወስዱባችኋል። ጥይቱን ሁሉ ይወስዱታል። የተነሱት ሁለተኛውን የህገ መንግስት ማሻሻያ አንቀጽ ለማጥፋት ነው።
የፕሬዝደንት ጆ ባይደን የምረጡኝ ዘመቻ በበኩሉ የዩናይትድ ስቴትስ ምክር ቤት ተገጣሚውን ፈጣን የጥይት ማስፈንጠሪያ የሚያግደውን ህግ መልሶ እንዲያጸናው ጥሪ አቅርበዋል። ምክትል ፕሬዝደንት ካመላ ሃሪስ
ህዳር ሲመጣ መራጮች ምን አይነት ውሳኔ ይወስዳሉ የሚለውን ብንመለከት እኛና የቀድሞ ፕሬዝዳንት ያለን ተጻራሪ አቋም በግልጽ የሚታይ ነው። አትርሱ፣ የቀድሞ ፕሬዝዳንት አሜሪካ ውስጥ በጠመንጃ የሚፈጸሙ ጥቃቶችን በሚመለከት በቃ ቻሉት ነው ያሉት። ስለዚህ ይህንን ጉዳይ በደንብ ትኩረት ሰጥተን ልናስብበት ይገባል። ይሄ ትልቅ ጉዳይ ነው። ሁላችንም ሐሳባችንን ልንገልጥበት እንደሚገባ ማወቅ አለብን።
በዩናይትድ ስቴትስ ምክር ቤት የዶናልድ ትራምፕ ደጋፊ የሆኑ አባላት የጠመንጃ ባለቤቶች ጥይት የሚያጎደጉደውን ተገጣሚ መጠቀም መብታቸው ነው በማለት ይደግፋሉ። አንዱ የፍሎሪዳው ሪፐብሊካን ኮንግረስማን ባይረን ዶናልድስ ናቸው።
The bump stocks, if you will, is really just a brace.
ካሰብ ነው እጃቸውን የተጎዱ አሁንም ጠመንጃ የሚተኩሱ ሰዎች ይኖራሉ። ጠመንጃው ላይ የሚገጠመው ፈጣን የጥይት ማቀባበያ ለነሱ የተጎዳ ክንዳቸው ላይ ድጋፍ እንዲሆናቸው የሚገጠም ነው እንጂ ሌላ አይደለም። ዜጎችን ኢላማ አድርገው ይተኩሱበታል ማለት አይደለም። ሆኖም አያውቅም።
የፕሬዝዳንት ባይደን ደጋፊ የምክር ቤት አባላት በበኩላቸው የጠቅላይ ፍርድ ቤቱ ውሳኔ የሰዎች ሞት እንዲቀጥል የሚያደርግ ነው ሲሉ ተችተዋል። የካሊፎርኒያው ዴሞክራት አዳም ሺፍ
በእነዚህ በፍጥነት ጥይት ማቀባበያዎች ካለ ጥርጥር በቅርቡ አንድ አሳዛኝ አደጋ ማየታችን የማይቀር ነው። ያን ጊዜ ሁላችንም ለምን አስፈለገ? ለምንድን ነው በዚህ ሁኔታ መኖር የምንቀጥለው ብለን ራሳችንን እንጠይቃለን።
በፒው የምርምር ማዕከል መረጃ መሰረት ከአሜሪካውያን ውስጥ ወደ 1/3 የሚይዙት የጠመንጃ ባለቤት መሆናቸውን የተናገሩ ናቸው። ፕሬዝደንታዊ ምርጫው ከመካሄዱ አስቀድሞ ጠቅላይ ፍርድ ቤቱ በሌላ መሳሪያ መታጠቅን የተመለከተ ጉዳይ ላይ ውሳኔ እንደሚሰጥ ይጠበቃል። ከቤት ውስጥ ጥቃት በተያያዘ ተወንጅሎ የተከሰሰና በከሳሹ ላይ እንዳይደርስ በፍርድ ቤት ትዕዛዝ የተሰጠው ሰው መሳሪያ የመታጠቅ መብት አለው ወይ በሚለው ጉዳይ ፍርድ ቤቱ ውሳኔ እንደሚሰጥ ይጠበቃል።
ከዚሁ ከዩናይትድ ስቴትስ የምርጫ ጉዳይ ሳንወጣ ወደ ሌላ ተመሳሳይ ርዕስ እናልፋለን። እያነጋገረ ያለው የዩናይትድ ስቴትስ ዜግነት የሌላቸው ሰዎች ድምጽ ይሰጣሉ የሚለው ቅሬታና የመራጭ መታወቂያ ሕጎች ላይ ነው የሚያተኩረው ተከታይ ዘገባችን። የሪፐብሊካኑ ፓርቲ እጩ የቀድሞ ፕሬዚዳንት ዶናልድ ትራምፕ ስደተኞችን ጨምሮ ሰዎች በህገወጥ መንገድ በዩናይትድ ስቴትስ ምርጫ ድምጽ እየሰጡ ነው ብለዋል። አንድ በካሊፎርኒያ ክፍለ ግዛት ውስጥ የምትገኝ ከተማ የግዛቱን የድምጽ አሰጣጥ ህጎች የሚጥሱ የመራጭ መታወቂያ ህጎች ተፈጻሚ ለማድረግ እንቅስቃሴ ጀምራለች። ጁኒያ ዱሎት ያደረሰችንን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
አይነገብ የሆነችው የሃንቲንግተን ብዥ ከተማ የባህር መቅዘፊያ ከተማ በመባልም ትታወቃለች። ይሁንና በዘንድሮ የምርጫ ዘመን በፖለቲካው ጎራ ደመቅ ብላ ትኩረት መሳብ የያዘችው ከውብ የባህር ዳር ከተማነቷ ይልቅ በምርጫ ጣቢያዎች መራጮች በአካል ተገኝተው ድምፅ ለመስጠት ከመሞከራቸው አስቀድሞ ፎቶግራፍ ያለበት መታወቂያ መያዝ አለባቸው በሚለው በከተማይቱ ነዋሪዎች ላይ ተፈጻሚ የሚሆን አዲስ ሕግ ማውጣት ማውረድ በመያዟ ነው። የከተማይቱ ከንቲባ ግሬሲ ቫንደርማርክ እርምጃው ዜጎች በምርጫ ሂደቱ ተአማኒነት ዙሪያ ያላቸውን ስጋት የሚያንጸባርቅ ነው ይላሉ።
You can't even go see your doctor without an ID, but the most important thing in our country is our election system.
መታወቂያ ሳይኖርህ ሐኪም እንኳን ለማየት አትችልም። ይሁንና የምናደርገው ነገር በሙሉ በፖለቲከኞች የሚወሰን እንደመሆኑና ህይወታችን የሚመራው ለስልጣን በመናበቃቸው ሰዎች በሚያሳልፉት ውሳኔ እንደመሆኑ እንዲሁም የምንተዳደርባቸውን ህጎች ስለሚያወጡ እጅግ ወሳኝ በሆነው የሀገራችን የምርጫ ስርዓት የምናካሂደው ምርጫ ተአማኒነቱ የተጠበቀ መሆኑን ለማረጋገጥ እንሻለን።
ዜጎች ያልሆኑ ሰዎች ድምጽ ይሰጣሉ የሚለው ጉዳይ በፕሬዝዳንታዊ ዘመቻ የፖለቲካ ጉዳይ ሆኖ ቀርቧል። ዶናልድ ትራምፕ ባለፈው ሳምንት በአሪዞና ባካሄዱት የምረጡኝ ዘመቻቸው ወቅት በሚቀጥለው ዓመት ጥቅምት ወር መገባደጃ በሚካሄደው ምርጫ ድምጽ እንዲሰጧቸው ሲሉ ስደተኞች በህገወጥ መንገድ የሜክሲኮን ድንበር አቋርጠው እንዲገቡ ፈቅደዋል ሲሉ ወንጅለዋቸዋል።
Somebody's going to explain to us why they would want this to happen.
ይህ እንዲሁን ለምን እንደሚፈልጉ የሆነ ሰው ሊያስረዳን ይገባል። ምናልባትም ከድምጽ መስጠት ጋር ለተያያዘ ዓላማ ሊሆን ይችላል ብዬ ገምታለሁ።
ዩናይትድ ስቴትስ ውስጥ በሚካሄዱ ምርጫዎች ያን ያህል ትልቅ በሚባል ደረጃ ዜጎች ያልሆኑ ሰዎች በህገወጥ መንገድ ድምጽ መስጠታቸውን የሚያረጋግጥ ምንም አይነት ማስረጃ አልተገኘም። አብዛኞቹም አሜሪካውያን መራጮች ድምጻቸውን ለመስጠት ወደ ምርጫ ጣቢያዎች በሚያቀኑበት ወቅት ማንነታቸውን ይፋ ያደርጋሉ። ይሁንና መታወቂያ ማሳየት ግን አይጠበቅባቸውም። የሃንቲንግተን ብች ከተማ ምክር ቤት አባል ዳን ካልሚክ መራጮች መታወቂያ እንዲኖራቸው የሚጠይቀውን መመዘኛ ይቃወማሉ። ከተማቸው ይበልጥ ወደ ወግ አጥባቂው ጎራ እያዘነበለች መምጣቷን የሚያሳይ ነው ይላሉ።
Well, voter ID is for in-person voting, but only 15% of the city voted in person in the last election. What problem are we trying to solve? We're trying to solve for 1,000 people that are going to vote in person?
የመራጮች መታወቂያ ጉዳይ በምርጫ ጣቢያዎች በአካል ተገኝተው ለሚመርጥ ሰው ነው። ሆኖም ባለፈው ምርጫ በአካል ተገኝተው ድምጻቸውን የሰጡት ከከተማዋ ነዋሪዎች 15% ያክሉ ብቻ ናቸው። የትኛውን ችግር ይሁን ለመፍታት እየሞከርን ያለ ነው? በምርጫ ጣቢያዎች በአካል ተገኝተው ድምጽ የሚሰጡ 1000 ያህል ሰዎችን የሚመለከት ጉዳይ ይህ አሁንም ለፖለቲካ አላማ ማስፈጸሚያ ሲባል ብቻ የተወጠነ መሆኑን ያረጋግጣል። እንደ እውነቱ መፍትሄ እየፈለግንለት ያለ ችግር የለም።
የካሊፎርኒያ ክፍለ ግዛት የራሱ የሆነ የድምጽ አሰጣጥ ህጎች አሉት። በዚህም መሰረት ጠቅላይ አቃቤ ህጉ ሮብ ቦንታ በተለይ ዝቅተኛ ገቢ ባላቸው መራጮች፣ ነጭ ባልሆኑ፣ በወጣትና ባዛውንቶች እንዲሁም በአካል ጉዳተኞች ላይ አሉታዊ ተጽዕኖ ያሳድራል ያሉትን አዲስ ህግ ስራ ላይ ለመዋል እየተዘጋጀች ያለችውን የሃንቲንግተን ቢች ከተማን ግዛቱ ክስ እንደመሰረተባት ይፋ ተደርጓል። ቻርሊ ዛብላ አንድ የሜዲትራኒያን ምግቦች የሚያቀርብ ምግብ ቤት ባለቤት የሆኑ ስደተኛ ናቸው። መራጮች መታወቂያ እንዲኖራቸው የሚጠይቀው አዲስ ህግ አድልዎ የሚያደርግ አይደለም ይላሉ።
Oh, just because you're poor doesn't mean you don't have a driver license or you cannot obtain
ዳህ ስለሆንክ ብቻ የመንጃ ፍቃድ የለህም ወይንም መንጃ ፍቃድ ማግኘት አትችልም ማለት አይደለም።
Oakview Com Unidad በሃንቲንግተን ቢች ከተማና አካባቢው የሚንቀሳቀስ የማህበራዊ፣ ባህላዊ፣ ጤናና ኢኮኖሚያዊ ልዩነቶችን ለማጥበብ የሚሰራ ለትርፍ ያልቆመ ድርጅት ነው። ኦስካር ሮድሪጌዝ የቡድኑ ተባባሪ መስራች ናቸው። ህጉ በተለይ ዝቅተኛ ገቢ ያላቸው ሰዎች መኖሪያ በሆኑ ሰፈሮች ውስጥ የመራጩን ተሳትፎ እንዲኮሰምን ያደርጋል ይላሉ።
You're confusing people, and so when people are already having low voter turnout, but maybe because of childcare, having multiple jobs, because they don't trust the system, and then you're adding an additional layer of
ሰውን ግራ ከማጋባት የሚቆጠር ድርጊት ነው። ህጻናትን ለመንከባከብ ሲሉ ከቤት በመዋል አለም የሚሰሯቸው በርካታ ስራዎች ስላሏቸው ወይም በአሰራሩ ስለማይተማመኑ ቀድሞውኑ የድምፅ ሰጪዎች ተሳትፎ ዝቅተኛ በሆነበት የመራጮች መታወቂያ ጉዳይ ሲጨምር ይህ አይነቱ እርምጃ ሰዎችን ግራ በማጋባት ወደ ምርጫ ጣቢያዎች ከመምጣት እንዲቆጠቡ ሊያደርግ ይችላል።
በአካባቢው ምርጫዎች የመራጭ መታወቂያ የሚጠይቀውን ህግ አስመልክቶ ግዛቱ የከፈተባቸውን ክስ ለመፋለም ዝግጁ መሆናቸውን ይናገራሉ። እነኚህ የህግ ተግዳሮቶችም የግዛቲቱ የድምጽ አሰጣጥ ህጎች ተፈጻሚነት እስከጸና ድረስ ጉዳዩ የፊታችን ጥቅምት ወር ከሚካሄደው ምርጫ ሂደቶች ተሻግሮ መሄዱ አይቀሬ ነው ተብሏል።
የተባበሩት መንግስታት ድርጅት በደቡባዊ አፍሪካ ክፍል 60 ሚሊዮን የሚገመቱ ሰዎች በኤልኒኞ ምክንያት በተፈጠረው ድርቅ ለምግብ ዋስትና እጦት ተዳርገዋል ብሏል። ችግሩ ያለው በማላዊ፣ ዛምቢያና ዚምባብዌ ብቻ ሳይሆን ዓለም አቀፍ የእርዳታ ጥሪዎችን ባቀረቡ ሀገራት ጭምር ነው ሲልም ዘግቧል። እንዲሁም ደግሞ የኮሎምበስ ማቪንጋን ዘገባ ደረጀ ደስታ እንደሚከተለው አጠናቅሮታል።
የተባበሩት መንግስታት የምግብና የእርሻ ድርጅት ባወጣው መግለጫ አንጎላ፣ ኢስዋቲኒ፣ ማዳጋስካር፣ ሞዛምቢክና ታንዛኒያ በደቡባዊ አፍሪካ በተከሰተው ድርቅ እየተጎዱ ነው። ከሐራሬ በስተደቡብ 100 ኪሎ ሜትር ርቀት ላይ የምትኖረው ፕላዴስኪስ ማዲዚካትሬ ድርቁን ለመቋቋም ከሚታገሉት ሚሊዮኖች አንዷ ናት። ሰብሎቿ ደርቀው ከረገፉ በኋላ የዓለም ምግብ ፕሮግራም 4 ልጆቿን ለመንከባከብ የምትጠቀምበትን በወር $65 እያገኘች ነው።
ከገንዘቡ $25 የሚሆነው ለምግብ ሲሆን $20 ለትምህርት ቤት ክፍያ ይውላል። እዚያ ብዙ ያልተከፈለ ዕዳ አለኝ። ከዚያ የቀረውን $20 ከብረታ ብረት ፋስና መጥረቢያ የመሸጥ ስራዬን ለማሻሻል እሰራበታለሁ። ያ እያገዘኝ ነው። የዓለም ምግብ ድርጅት ምናልባት እርዳታውን ለተጨማሪ ለ2-3 ወራት እንደሚያራዝም ተስፋ አደርጋለሁ። ስለዚህ ጥቂት ነገሮች ስላሉኝ የንግድ ስራዬን አቅም ማሳደግ እችላለሁ። በዚህ መንገድ በማገኘው ትርፍ ልጆቼን እጠብቃለሁ። ከልጆቼ ጋር ለልመና ወደ ጎዳና እንወጣም።
የዓለም ምግብ ድርጅት በሚቀጥለው ወር በማዲዝ ካትሪ አካባቢ እርዳታውን ያጠናክራል። ነገር ግን ድርጅቱ በቅርቡ የኤልኒኖ ድርቅ ተጽዕኖ እየጠነከረ በመጣበት በመላው ዚምባብዌ እንደገና ለመጀመር ተስፋ ያደርጋል። በቅርቡ በዛምቢያ ዋና ከተማ ሉሳካ በስካይፕ በሰጡት ቃለ ምልልስ የድርቅን ተጽዕኖ ለመገምገም ወደ ክልሉ የሄዱት የዓለም ምግብ ድርጅት ዋና ዳይሬክተር ሲንዲ ማኬን
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በተባበሩት መንግስታት ድርጅት መረጃ መሰረት በሱዳን በጦር ሰራዊቱና በፈጥኖ ደራሽ ድጋፍ ሰጪ ኃይሎች መካከል ለአንድ አመት ከሁለት ወር የዘለቀው ጦርነት እስካሁን ቁጥራቸው ወደ 15,000 የሚገመቱ ሰዎችን ለሞት ዳርጓል። ከ10,000 የሚበልጡ ሌሎች ሰዎች ከቤት ንብረታቸው ተፈናቅለዋል በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። አክሎም በአሁኑ ወቅት የሱዳን ህዝብ እየኖረ ያለው በዓለም ላይ ካሉት ሁሉ እጅግ የበረታ በሆነ ሰብአዊ ቀውስ ውስጥ ነው ብሏል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ዩናይትድ ስቴትስ ሱዳን ውስጥ በፍጥነት እያሽቆለቆለ በመሄድ ላይ ባለው ሁኔታ በጥልቅ አሳስቧታል ሲሉ መናገራቸውን ርዕሰ አንቀጹ ጠቅሷል።
This conflict has been a nightmare for the Sudanese people.
ይህ ግጭት የሱዳንን ህዝብ ለከባድ መከራ ዳርጎታል። ለመገመት የሚያዳግት ሁከት ውስጥ ነው። በዓለም በጠቅላላ ወደር ለሌለው የበረታ ሰብአዊ ቀውስ ተዳርጓል። አይናችን እያየ እንዲህ ያለው መከራ እየደረሰ ዝም ብለን ልንቀመጥ አንችልም።
በአሁኑ ወቅት አለ ርዕሰ አንቀጹ አያይዞ፣ በአሁኑ ወቅት የውጊያው ዋና ትኩረት የሆነችው ካለፈው ሚያዝያ ወር ጀምሮ በፈጥኖ ደራሽ ድጋፍ ሰጪ ኃይሎች የተከበበችው ኤልፋሽር ከተማ ነች። ኤልፋሽር ዳርፉር ውስጥ እስካሁን ከሱዳን የጦር ኃይሎች ቁጥጥር ስር ያልወጣች ብቸኛ ከተማ ስትሆን ወደ 1.5 ሚሊዮን የሚሆኑ ተፈናቃዮች ያስጠለለች ከተማ ነች። በእርግጥም በተለያዩ የሀገሪቱ አካባቢዎች ቤት ንብረታቸውን ጥለው የተሰደዱ በሺዎች የተቆጠሩ ሰዎች ኤልፋሽርን መጠለያ አድርገዋታል። አሁን ግን በንጽጽር ለደህንነት የተሻለች ሆና የከረመችው ያቺ ከተማ ሌላ የውጊያ ግንባር ሆናለች በማለት ርዕሰ አንቀጹ ጽሑፉን ቀጥሏል። በሱዳን የዩናይትድ ስቴትስ ልዩ ልዑክ ታም ፔሬሎ ሲናገሩ አርኤስኤፍ ባደረገው ከበባ ምክንያት ከ1 ሚሊዮን የሚበልጡ ንጹሐን ለረሃብ መዳረጋቸውን እያየን ነው። አሁን ያሉበት ሁኔታ አስከፊ ሲሆን ኤልፋሽር ከተያዘች ደግሞ በውጊያው ብቻ ሳይሆን ሰው እየሸሸ ሲሰደድ የባሰ የከፋ ሁኔታ ሊከሰት ይችላል ማለታቸውን ርዕሰ አንቀጹ ጠቅሷል። ባለፈው ሳምንት አሙስ እንደ አውሮፓውያን የዘመን አቆጣጠር ሰኔ 13 ቀን የተባበሩት መንግስታት የጸጥታ ምክር ቤት ባሳለፈው ውሳኔ ፈጥኖ ደራሽ ልዩ ኃይሉ የኤልፋሽር ከበባውን እንዲያቆም ጠይቋል። ሁሉም ወገኖች የሲቪሎች ደህንነት መጠበቁን፣ ለደህንነታቸው ሲሉ ካሉበት ወደ ሌላ ቦታ መሄድ የሚፈልጉ ሰዎች እንዲንቀሳቀሱ እንዲፈቀድና ሰብአዊ ረድኤት ደህንነቱ በሚጠበቅበትና ሳይደናቀፍ በቀጣይነት መግባቱን ተፋላሚዎቹ ወገኖች ሁሉ እንዲያረጋግጡ አሳስቧል። አምባሳደር ሊንዳ ቶማስ ግሪንፊልድ አርኤስኤፍና የሱዳን የጦር ኃይሎች ሲቪሎችን ከጥቃት ለመጠበቅ ያለባቸውን ዓለም አቀፍ ግዴታ እንዲያከብሩ ሁላችንም ልንጠይቃቸው ይገባናል ያሉትን ርዕሰ አንቀጹ አስፍሮታል።
We urge the council to apply targeted sanctions measures to help address
ለቀጠለው በጥብጥ መፍትሄ ለመፈለግና ለጥቃት አድራሾቹም ጠንካራ መልእክት ለማስተላለፍ ስለሚረዳ ምክር ቤቱ የታለሙ ማዕቀቦችን እንዲጥል ጥሪ እናቀርባለን።
ዩናይትድ ስቴትስ በሱዳን ያለው የደም መፋሰስ እንዲያከትምና ሰላም እንዲሰፍን ከተባበሩት መንግስታት ድርጅት ጋር አብራ ለመስራት በሙሉ ልብ ቁርጠኛ ነች ሲሉ አምባሳደር ቶማስ ግሪንፊልድ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጭ ተመልካቾቻችን የዕለቱ መሰናዶ እንግዲህ በዚህ ላይ ፈጽመናል። ኤደን ገረሙ ሳስተናግዳችሁ ቆይቻለሁ። ጽዮን ግርማ ዋና አዘጋጇ ናት። ብርሃን ኃይሉ ደግሞ ከስቱዲዮ ስርጭቱን ከሌሎች ባለሙያዎች ጋር በመሆን ስታቀናብርልን ቆይታለች። አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ጋር በመሆን በነገው ምሽት እንገናኝ እያለን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ። Thank you.